Y presiona tu abuelo.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። በጆንሰን ኤንድ ጆንሰን የፋርማሲውቲካል ስራ አስፈጻሚ የነበሩት ዶክተር ሽፈራው ገብረ ማርያም የዓለም አቀፍ የባዮስታቲክና ክሊኒካል ኢንፎርማቲክስ ዲፓርትመንቶችን የሚቆጣጠር ምክትል ፕሬዚደንት ሆነው ተሾመዋል። ዶክተር ሽፈራው በኢትዮጵያ ውስጥ ያሉ ወጣት ልጃገረዶች በሳይንስ ቴክኖሎጂና ሂሳብ ትምህርቶች እንዲሁም በጤና አጠባበቅ ድጋፍ የማብቃትና ድህነትን ዑደት ለመስበር ያለመ ለትርፍ ያልተቋቋመ ድርጅት አቋቁመዋል። ስለ ራሳቸውና ስለ ተቋሙ ስራ ከአሉላ ከበደ ጋር ጭርቆይታ አድርገዋል። በመጀመሪያ ስለ ተቋሙ አመሰራረት ይነግሩናል።
መጀመሪያ እኔ ሁልጊዜ እዚህ ሀገርም መጥተን ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበር እና ምናልባት አስተምራለሁ በፊልዴ ብዬ ነበር። በኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደ ኋላ የቆሙ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ 10 ወደ 15 ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ 8ኛ 9ኛ ይማሩና ከዛ በኋላ ማግባት ብቻ ነው እና የኔ ምሁቶች አሁን እንደዛ ነው። ሶስት እህቶች አሉ። ሶስቱ 12ኛ ሳይደርሱ እንደውም 8ኛም ሳይደርሱ ነው ትዳር የጀመሩት። ለምን አገቡም ሳይሆን ሁለቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም እውቀት የላቸውም እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም ጭንቅላት ያላት ናት። ዲሳቱ ሃፒነስ ማለት ነው። የኔ እናት ብቻ ሳይሆን ሳይሆን ኢንጀነራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ። እኔ ብቻ ሳይሆን ብዙ ልጆች ረስታለኝ። የእሷን 10% ጭንቅላት ያለኝ አይመስለኝም እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው እና በሀፍት ጊባት ለኢትዮጵያ ስር ይህንን መረጥኩኝ። ሴቶቹ ላይ ኮንሰንትሬት አድርግ። አሁን ትንሽ ተሻሽለዋል፣ ግን ይህናህል ሴቶቹ ወደኋላ ናቸው ማለትን አለ። ሆምወርክ ሰጥተን ነበረ እኔና ሌሉ። እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት? ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማርን። በዛ ነው ይህንን ድርጅት ዲዛይን።
የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ በንጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያን ያሳያል የሚሉት በምሳሌነት የሚያሳዩ የታየ ነገር አለ?
እስካሁን ድረስ እንግዲህ ድርጅቱ ላይ እንደተነገረው ወደ 62 ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንትስ አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ፣ ኢንጂነሪንግ የሚገቡ አሉ፣ አይቲ የሚገቡ አሉ። እና እንደዛ ነው አሁን ያሉት 62ቱ እና ኦልሞስት 83%ቱ አልፏል። እና ትልቅ እሱ ነው እንግዲህ የእኛ ትልቅ ሜትሪክስ። ጥሩ ሰራን ጥሩ አልሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ታዲያ ያልከኝ ብዙ ነው። አንድ ሁለት ምሳሌ ልስጥ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ። እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግባት አለብሽ ብለውኛል እና ዴት ነው ምናምን ስለው በጭራሽ እንደዚያ አትሞክሪ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰጥተናት ለንች መኝ ብቻ ሳይሆን እዛ እንድትማር አድርገን መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ አመቷ ነው እና አይ ቲንክ ነርሲንግ ይመስለኛል። በዚህ አይነት ታሪኮች አሉ። ሁለተኛው ግን በጣም የሚገርም አሉላ ብዙዎቹን እንጠይቃቸዋለን። ምንድን ነው የምታስቡት? ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን መጀመሪያ ስንመርጣቸው። እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት። እና የተወሰኑ ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጄ ሰርቼ ቤተሰቦቼ መርዳት ነው የምፈልገው ነው የሚሉት። እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ ጎበዝ ሆነው እንደዚህ አይነት ተሳሰብ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት ደግሞ። እሷንም ከቤተሰቦቻቸው ጋር ማኔጀሮቹ ኮንስለራችን ተነጋግረው ያቺ ልጅ በቃ ትምህርቷ ላይ እንድትሞክር አለች። አሁን ያው ትምህርቷን በደንብ ቶፕ አንስታ ሃይስኩልን ጨረሰች፣ ማትሪክን አለፈች። እና አሁን ኮሌጅ እሷም ሁለተኛ አመት ላይ የተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል።
ዶክተር ሽፈራው የድርጅቱን የዚህም ተቋም የህፃናትን የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሱም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። እስኪ ስለሱ ደግሞ ያጫውቱን።
እሺ፣ በጣም ለኪ ነኝ አሉላ። ሬዲ ልጅ ሆኜ ፖሊሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበረ። ከጓደኞች ጋር እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር ማመጣው። እና እናቴ በጣም ትረዳኝ ነበረ፣ አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት በቃ በርታ፣ ምንም አትሆንም፣ ሁሉ ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ 12ኛ ጨርሶ 2 አመት ውጭ ሀገር ሄዶ ተምሮ ከዛ ኢትዮጵያን ኤርላይንስ ኢንጂኒር ነበር። 12 አመት ምናምን ሲሆነኝ እሱ ጋር እየሄድኩ እሱን አያለው የሚሰራበት ቦታ ያለው እና በጣም በቃ ሞቲቬት ያደረገኝ ነበረ። እንደሱ ሆናለሁ እያልኩ ሮል ሞዴል እሱ ነበረ። እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፍስ ነበረ። 12ኛ ስንገባ እኔ ከትምህርት ቤቴ ተመረጥኩ። አንድ ሰው ብቻ ነው የሚመርጡት። እና ከዛ እኔ ተመረጥኩኝ። 25 ሆነን ከኢትዮጵያ ተመረጥ። ከናክሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው በተኑን። እኔ ኦሃዮ ደረሰኝ እና ብዙ ቤተሰብ በቃ እስካሁን ድረስ ደናት እና አባቴ የማያቸው ነጭ አሜሪካን ቤተሰብ
ተቀባይ ቤተሰቦች ይሰጧችኋል። እነሱን ነው የሚሉ ነው።
ልክ ነው። አዎ፣ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን ደግሞ ወደ 90 አመት ሳይገባቸው አይቀርም። ግን ሁለቱም ግርማል እና እኔን አያውቁኝም። ግን ቤታቸው አስገብተው 1 አመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት 1 ሴሜስተር ተቋረጠ። ለሆስ ፋሚሊዎቹ ጽፌ እንደዚህ ነው ሰውላቸው ጊዜ አንተ ጎበዝ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል።
በመጀመሪያው ለትምህርት በመጡበት አይደለም፣ ተመልሰው ሄደው ነው
እንደገና የመጣ ነው። ምክንያቱም አሜሪካን ፊልድ ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አንችልም፣ መመለስ አለ እና ሁላችንም ነው የተመለስ ነው። እና በዛ ነው እና ሳየው አሁን የእንዲዚህ የአሜሪካን ቤተሰቤ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱ ይኖሮ እዚህ ድረስም ደርስም ነበር። ከኢትዮጵያም ሜቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላለሁ። ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አያውቁኝም። እና አንዱ ነገሩ ቤት ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም፣ ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም ነው። እና አሁን እኔ እዚህ ልጆች ጸጋቸው በቃ እንደ ልጆች አይ ነው ማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ዌስሊን ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ አሳቢ ፕሮፌሰር በማቴማቲክስ ለመሆን ነው የፈለኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራውንድ አለ ስለዚህ ባዮስታቲስቲክስ እናታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ በጣም ወደድኩኝ እና ከዛ ማስተርሴ በስታቲስቲክስ አግኝቼ በፒኤችዲ በባዮስታቲስቲክስ ነው ያገኘሁት። እንግዲህ ሳይንስም አውቃለሁ ማቴማቲክስም ስታቲስቲክስም አውቃለሁ በዛ ጊዜ ደግሞ ኮምፒውተር እየተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲስቴሽን አንድ ቤቲንግ ላይ ካቀርብ የጃንሰን ጃንሰን ዞያ አይቶ አይ አንተ ጥሩ ባክግራውንድ አለኛ ጋር ለመታሰራም አለኝ እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒውጀርዚ የመጣሁት ኦልሞስት 34 ዓመት ኒውጀርዚ የተቀመጥኩት።
አሉላ ከበደ ከዶክተር ሽፈራው ገብረ ማርያም ጋር ያደረገው ቆይታ በዚህ አልተጠናቀቀም። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አሁን ወደ ሌላ ዝግጅት እናመራለን። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል በካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ቋንቋውን ማስተማር ከጀመረ ቆየት ባለው በርክሌ ዩኒቨርሲቲ አሁን በማስተማር ላይ የሚገኙት ደግሞ በቋንቋ መምህርነት በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። ከሳቸው ጋር ያደረግነው ቆይታ በመቀጠል ይቀርባል። ስለ አጀማመራቸው ቀድሞ ይነግሩናል።
ራውን ሳቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን የቤተሰቦቻቸውን ቋንቋ መናገር ችግር መማር ችግር የሆነባቸው የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ ስራ እንዲህ አይነት እድል ሲያመቻችና ሲያቀርቡልኝ ማልቀበልበት ምንም ምክንያት አልነበረም። ለኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት።
እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁም ያስተናደግንበት ወይም ከትውልድ ከውልደታችን ጀምሮ ስለለመድ ነው በንግግር ረገድ ቀለል ያለ ቢመስልም የራሱ ህግ የራሱ ሰዋሰውና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው?
አመሰግናለሁ። ታሞ የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ ባንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪን ነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል።
ዩሲ በርክሌ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለ ያስባሉ?
እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀር እና ቋንቋውን ካልተናገሩ እዛ ሂደው ከውጭ ዜጋነት ያነሰረክ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ አብዳንስ ለመግባቢያ ደረጃ መማር ለሁሉም ለማንኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ይቺ አንድ ነገር አደርጋለሁ ወይ ደግሞ ኢትዮጵያን ወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መራህ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች ፈተናዎች ምንድን ነበሩ?
ትንሽ ወደ ኋላ ለመሄድ ያክል አማርኛ ዩሲ በርክሌይ በእኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል። ካለኝ መረጃ ምናልባት 2013 2011 ከዛ በፊትም ሊሆን ይችላል። ባለኝ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት። በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ ምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራም አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ፤ ኤሌመንታሪ አምሃሪክ 1፣ ኤሌመንታሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ሞክሬያለሁ። እኔም ራሴ የማዘጋጃቸው አሉ፣ እነሱን ብቻ የሚጠቀመው እና አንዳንድ በተለይ ንግግርን ለማስተማር የቪዲዮ የዲያሎግ ቪዲዮዎች ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስድ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱን በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ።
አዎ፣ በተለይ ወጣት ትውልድ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ብጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች። እና እንደነዚ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመት ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ በቋንቋ መምህርነት በጸሐፊነት እንዲሁም በአስተርጓሚነት ትታወቃለህ። ለሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ጋቢና ቪኦኤ ነው የተከታተላችሁ የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ዘ ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 ዓመታትም ከ300,000 በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተናዎችን በመፈተን ከእድሜ እኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። የተቋሙን ኃላፊና ተጠቃሚዎችን ኤደን ገረመው አነጋግራለች።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት እየተቋረጠ 2012 ነው ኮሮና ተደጋጋ ባላ ቁጣ አላገኘም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘለምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ውስጥ ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዳይሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ለሌሎች ዩኒቨርሲቲዎች እንደዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለው ህፃን ቁጥር እየጨመረ ነው።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ የወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት ዕድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ የመጀመሪያ ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት ስለቆየን አያዋቂዎች የተባሉ ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደል? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊዮን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊዮን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርተው እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘለምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቸዋለች ያው ውጤቱን አልሰጠችም እንጂ ታሳጥናል ሳመኑ እና ጥሩ ውጤት ያመጣል ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
ትምህርቱ እንደዚህ ራሱ እኛ በጣም ተገልጣሉ አነስ ሙሉ ጥምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንደድ ነው ችለዋል። በጣም ይሳብ ይሄ በጣም ማደንቅ ነገር ነው። በጣም ጥሩ ነው ብዬ ወሰብ።
ኤሊመንስመንት በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይን ፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታላበት እና ትምህርት ያሽቆለቆለ ስርዓቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ የሚፈልጉት እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ሕጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ PTSD የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራ ነው ይላሉ።
ለሳይበር ላይ ኮንሶርት ፕሮግራም ሲሰራ ኮንሶርት ድብልቅልቅ ያለ የብሔር ቤተሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገብቷል። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም። እንዳልሽው ልጆቹ እንደት ነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሄድ የምንለው መጀመሪያ ጥምተን ማለት ነው። ትራውማ ሄድ የምናስምተን ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት ውስጥ እሱን ጨምር እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው። እና የመጀመሪያ ግን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራማ ዳሰሳ ጥናት አደረግን። እንዳውም ግሎባሊ ተደርጓል፣ ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽን።
ሲያልምንስፍንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልምንስፍንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Yeah, I'm not going to be able to do it.